ይላል ቁጥር 60 ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው ማን ሊሰማው ይችላል አሉ። ቁጥር 66 ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ ወደፊትም ከርሱ ጋር አልሄዱም። እንጸልይ። ሃሌሉያ። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል የሚባርክ ነው። የእግዚአብሔር ቃል የሚናገር ነው። ዛሬም አምላካችን ሕያው ነው። የቃሉ ባለቤት ዛሬም እሱ ነው። ይሄንን እያሰብን እንጸልያለን። ሃሌሉያ። እግዚአብሔር ሰማያዊ አባታችን ሆይ እናመሰግናለን። ዛሬም ደግሞ ባንተ ቤት ውስጥ በእንደዚህ አይነት መልካም በሆነ ሁኔታ አቤቱ አንተን እንድናመልክ እርስ በርሳችንም እንድንተያይ ይህንን ውብ ቀን ስለሰጠህን ምስጋናና ክብርን ለአንተ እንሰጣለን። አባት ሆይ ያንተ ቃል በአንተ ተጽፎአልና ቃልህን እንድትገልጥልን አቤቱ በሕያው ቃል ውስጥ ያለውን ነገር መረዳት እንድንችል ቅዱሱ ያንተ መንፈስ እያንዳንዳችንን ይረዳን ዘንድ አቤቱ ጊዜውን አሳልፈን ለአንተ እንሰጣለን። ይህንን ቃል በማገልገል ደግሞ በፊትህና በሕዝብ ፊት ቆሞ ያለውን ይህንን ታናሽ ሰው እንድትረዳው ያንተን ቃል በተጻፈበት ሁኔታ መናገር እንዲችል ቅዱሱ መንፈስህ እንዲረዳው ይህንን ሰው አሳልፌ ለአንተ ሰጣለሁ። ተመስገን። ጸሎታችንን ስለሰማ በጌታ በኢየሱስ ክርስቶስ ስም አሜን። ተቀመጡ። አብረን ዛሬ የምንመለከተው ክፍል 4ን ይሆናል። ክፍል 4 ደቀ መዛሙርት የመዳናችን መገለጫ ነው ብለን እንደተናገርን ይህንን መገለጫ ለማድረግ ኃይል የሚሰጡ ዋና ዋና የሆኑ ነገሮች በመጽሐፍ ቅዱስ ላይ ተጽፈው ይገኛሉ። ስለዚህ ዛሬ በክፍል 4 የመጀመሪያውን ነገር ነው የምንመለከተው። እርሱም ደግሞ ጸሎት ነው። እየቀጠልን ደግሞ በምንሄድበት ሰዓት ስለ መጽሐፍ ቅዱስ፣ ስለ መንፈስ ቅዱስ፣ እንደገና ደግሞ ስለ መንፈስ ፍሬ አያይዘን እንናገራለን። ቀደም ብለን ባነበብነው ክፍል ላይ ስንመለከት እነዚህ ደቀ መዛሙርት ምን አይነት ሰዎች እንደነበሩ ተመልክተናል። የተለመዱ ሰዎች፣ እንደገና ደግሞ በብዙ ሁኔታ የሚሳሳቱ ሰዎች እንደሆንን ይሄንን አይተናል። ለዚህ ነው በዮሐንስ ወንጌል ምዕራፍ 6 ላይ ከጌታችን ከኢየሱስ ክርስቶስ ጋር አብረው በቅርብ የነበሩ ደቀ መዛሙርት ምን ብለው ተናገሩ? ኢየሱስ ክርስቶስ የሚናገረው ቃል፣ የሚናገረው ንግግር በጣም የሚያስጨንቅ ነው አሉ። በጣም የሚያስጨንቅ ነው አሉ። ደቀ መዝሙር በምንሆንበት ሰዓት ማድረግ የሚገቡን ነገሮች አሉ። ደቀ መዝሙር ነው ሲባል አንድ ሰው መለያ የሆነ መታወቂያ ነገር እንዲኖረው ያስፈልጋል። እነዚህ ደቀ መዛሙርት ግን ምን አሉ? ይሄ አስጨናቂ ንግግር ነው አሉ። እውነታቸውን ነው። ደቀ መዛሙርቶች ቀደም ብለው የነበሩ እውነተኛ ሰዎች ነበሩ። እውነተኛ ሰዎች ነበሩ። ዛሬም ቢሆን የእግዚአብሔርን ቃል በምናነብበት ሰዓት ከአቅማችን በላይ የሆነ የሚያስጨንቀን የማይገባን ግር የሚለን ነገር አለ። ይሄንን ነገር ተናገሩና ምን አደረጉ ነው የሚለው ቁጥር 66 ላይ ወደ ኋላ ተመልሰው ሄዱ ይላል። ወደ ኋላ ተመልሰው ሄዱ። አሁን አንተ የነገርከንን ነገር አሁን ማድረግ አንችልም፣ አቅም የለንም፣ ሌላ ከፍ ያለ አቅም ያስፈልገናልና ብለው ምን አደረጉ? ከዛ ከታዘዙት ነገር ዘወር ብለው ወደ ሌላ ቦታ ሄዱ። ታውቃላችሁ፣ እውነተኛ የሆኑ ደቀ መዛሙርቶች በጣም ከፍተኛ የሆነ ፈተና ያጋጥማቸዋል። ኢየሱስ ክርስቶስ በሚናገርበት ሰዓት በሉቃስ ወንጌል ምዕራፍ 22 ቁጥር 40 ላይ ወደ ፈተና እንዳትገቡ ጸልዩ አላቸው። ወደ ፈተና እንዳትገቡ። በአዲስ ኪዳን ፈተና የሚባለው ቃል ሁለት ትርጉሞች አሉት። አንደኛው ፈተና የሚለው ነገር ቴስት ማለት ነው። ቴስት ሁላችንም በትምህርት ቤት በነበርንበት ጊዜ አስተማሪዎቻችን ያስተማሩንን ነገር ምን ያደርጉናል? ይፈትኑናል እና ቴስት ያደርጉናል። ይሄ ትክክለኛ ነገር ነው? እንዳወቅን እንደገባን ማስረጃ የሚሆን ንጹህ የሆነ ፈተና ተብሎ የተጠራ የኛን ወደፊት ከፍ የሚያደርገን ነገር አለ። አንድ ሰው በፈተና ዜሮ ካመጣ ወደሚቀጥለው ክፍል ሊሸጋገር አይችልም። ስለዚህ ምን አለ? እዚህ ላይ ግን ወደ ፈተና እንዳትገቡ ጸልዩ አላቸው የሚለው እዚህ ቦታ ላይ ሁለተኛው ፈተና የሰይጣን ፈተና ነው፣ ቴምፕቴሽን የሚባለው። የእግዚአብሔር ፈተና ኩዊዝ ነው፣ የተማርነውን ነገር ነው። እዚህ ቦታ ላይ ግን ያለው የሰይጣን ቴምፕቴሽን ግራ የሚያጋባ ከእውነትና ከትክክለኛ ነገር ምን የሚያደርገን ነው? የሚያወጣን ነው። ዲያብሎስ ተብሎ የሚጠራው ዲያብሎስ የሚያመጣው የተለያዩ ምኖች አሉ። እግዚአብሔር ያልፈቀደው ምን አለ? ፈተና አለ። ስለዚህ ወደ ፈተና እንዳትገቡ ምን አድርጉ? ጸንታችሁ ጸልዩ አለ። ጸንታችሁ ጸልዩ አለ። በመጽሐፍ ቅዱሳችን በጣም ከፍተኛ ከሆኑ ነገሮች መካከል አንደኛው ጸሎት ነው። ስለዚህ ዛሬ ደቀ መዛሙርት ማድረግ ከሚገባቸው አራት ነገሮች መካከል የመጀመሪያው ጸሎት ነው። ለመሆኑ ጸሎት ማለት ምን ማለት ነው? ጸሎት ማለት የሁለትዮሽ ግንኙነት ማለት ነው። ቱ ሳይድ ኮሚኒኬሽን ነው። አንዳንድ ጊዜ ሳይገባን ከእግዚአብሔር ጋር ሳይሆን ከራሳችን ጋር ስንጸልይ ራሳችንን እናገኘዋለን። አንዳንድ ጊዜ በጸሎታችን ውስጥ እግዚአብሔርን የምናርቅበትም ሁኔታ አለ። እንደዚህ እያልን እንጸልያለን፣ አንተ እኮ ብትኖር ኖሮ፣ አንተ የለህም እንጂ በሚል አይነት ሁኔታ ውስጥ ራሳችንን እናስገባለን። ጸሎት ማለት የሁለትዮሽ ግንኙነት ነው። ፈጣሪና ፍጡር አብረው የሚነጋገሩበት ማለት ነው ጸሎት ማለት። ወገኖቼ፣ እንደ ጸሎት ያለ ትልቅ ነገር የለም። ከእግዚአብሔር ጋር በቀጥታ ልንገናኝ የምንችልበት ትልቁ ነገር ጸሎት ነው። በዓለም ላይ በጣም ታዋቂ ከሆኑ ሰዎች ጋር ለመነጋገር በጣም ብዙ ጊዜ እንፈልጋለን። ከሳቸው ጋር ፕሬዝዳንት ከሆኑት፣ ከሳቸው ጋር ብዙ ገንዘብ ካላቸው፣ ከሳቸው ጋር But am awaki scientist kohonut. Kennesu gara lemennegager infelgallen. Metfo neger aidellem tru no. Ezi lahi gin tsalot kama ga no kegziaber gara yemennegagerbet gudday no. Lezi no Jesus Christos lennezi kersu gara በቅርብ ለነበሩ ደቀ መዛሙርቶች ወደ ፈተና እንዳትገቡ አለ። ወደ ቴምፕቴሽን ሰይጣን ወደ አዘጋጀው ወጥመድ ውስጥ በዛ ውስጥ እንዳትገቡ ምን አድርጎ አለ? ጸልዩ አለ። ጸልዩ አለ። አንዳንድ ጊዜ እኔ እኮ በቃ የምጸልይበት ምንም ጉዳይ የለኝም ብለን እንናገራለን። ይሄ ውሸት ነው። ሰው ማለት ብዙ ጉዳይ ያለበት ሰው ነው። በጣም ብዙ ጉዳይ በጣም በቃል መግለጽ የማንችለው የተለያዩ ጉዳዮች አሉብን። ለዚያውም የክርስቶስ ኢየሱስ ተከታዮች ስለሆንን እኛ ብዙ ስደት አለብን። በእኛ ላይ የሚደረጉ የተለያዩ መጥፎ የሆኑ ነገሮች አሉ። አንዳንዶቹም እንደ ሰው እንኳን አይቆጥሩንም። አእምሮ እንደሌለን ማህይሞች እንደሆንን ድሆች እንደሆንን በቃ ምንም ነገር ግድ የማይገባን ምንም ነገር ለማድረግ በቃ ግድ የላቸው ምነሱ ሰነፎች ናቸው ብለው ይናገራሉ። ግን ትክክለኛ ነገር አይደለም። የእግዚአብሔርን ቃል በምንመለከትበት ሰዓት እኛ ከእግዚአብሔር ጋራ ለመነጋገር የተመረጥን ደቀ መዛሙርቶች ነን። አው ደቀ መዝሙር የተለያየ ደረጃዎች አሉት። እኔ ከጴጥሮስ እኩል ደቀ መዝሙር ነኝ ብዬ ለመናገር በጣም ይቸግረኛል። ከያዕቆብ ጋራ ነኝ ለማለት በጣም ይቸግረኛል። ምክንያቱም ከክርስቶስ ጋራ በአካል በህይወት የተገናኙ ከርሱ በቀጥታ የተማሩ ሰዎች ናቸው። ወገኖቼ መጽሐፍ ቅዱስ አንድ ዋና ምስጢር ይነግረናል። ይሄ ዋና ምስጢር ከምንም ነገር በላይ ደቀ መዛሙርት የሆነ ሰው ለጸሎት ቅድሚያ መስጠት አለበት። ለጸሎት ጸሎት የምንባረክበት ነው። ጸሎት ከእግዚአብሔር ጋር የምናወራበት ነው። ለማንም ሰው መናገር የማንችለው ነገር ለጌታ ልንነግረው እንችላለን። ለሰው ብዙ ነገር መናገር አንችልም፣ ምክንያቱም ለሰው ከአቅሙ በላይ ስለሆነ። እግዚአብሔር ግን እድል ሰጥቶናል። በእውነት በጣም እድለኞች ነን። ሰው ባይኖር እግዚአብሔር ከኛ ጋራ አብሮ ለመነጋገር ፈቃደኛ ነው። በማንኛውም ጊዜ አሁንም እንኳን ተቀምጠን በጨለማ ጊዜ በዓለም ውስጥ ያለው ሁኔታ በጣም ምስቅልቅል ባለበት ጊዜ ከርሱ ጋራ የመነጋገር ምን አለን? ስልጣን አለን። ለሰዎች መናገር የማንችለውን ጉዳችንን ምን ባላለው። እኔ አሁን እዚህ ጋር ቆሜ ትላንትና 10000 ኤሮ ከአንድ ሰው ከኪሱ ወስጃለውና እባካችሁ ጸልዩልኝ ልል አልችልም። እንደዚህ ብዬ ብናገር በየተራ ሁላችሁም ተወጣላችሁ፣ መሰናክል ሆናለው ማለት ነው። እንዴ እሱ ፓስተር ሆኖ የሰውን ገንዘብ እንዴት በሚል በጣም ብዙ መሰናክል ይፈጠራል። ግን ወደ እግዚአብሔር እንዲህ አይነት ነገር ስንናገር ግን እግዚአብሔር አንደርስታንድ ያደርገናል። እግዚአብሔር ወደ ኋላ አይሄድም። ወደ ኋላ በቃ ከዚህ በኋላ አይልም። በመንፈሳዊ ህይወታችን ውስጥ ትልቁ ነገር ምንድነው ቢባል ጸሎት ነው። ወገኖቼ አንሞኝ። እኔ ስለ ጸለይኩ አይደለም፣ እኔ በጸጋ ነው የምኖረው የሚለውን ይሄ በመጽሐፍ ቅዱስ ያልተጻፈውን ነገር ለመለማመድ አንሞከር። ወንድሞቼና እህቶቼ በእውነት ነው የምላችሁ፣ መጽሐፍ ቅዱስ የሚለውን ነገር ማድረግ ነው የሚገባን። በጸጋ ስለሆነ የምኖረው እኔ የፈለኩትን ነገር ማድረግ ይችላልው ካለ አንድ አማኝ በጣም ትልቅ ችግር አለበት ማለት ነው። እውነት በጸጋ ነው የሚኖረው? በጸጋ የሚኖርማ ከሆነ ወደ እንደዛ አይነት መጥፎ ነገር ውስጥ ባልገባን ነበር። መጽሐፍ ቅዱስ ይሄን ነገር በደንብ አድርጎ ይነግረናል። ኢየሱስ ለደቀ መዛሙርቱ ይሄን ነገር ነገራቸው። ፈተና፣ የሰይጣን ፈተና ወደ እናንተ ሲመጣ ማሸነፍ እንድትችሉ ምን አድርጎ አለ? ጸሎትን በተለየ ሁኔታ ማድረግ ያስፈልጋችኋል አለ። ጸሎት ሰይጣንን የምንገርፍበት መሳሪያ ነው። ጸሎት ሰይጣንን ሂድ ብለን ከሰው ህይወት ውስጥ እንዲወጣ እናደርጋለን። በተለያየ መንገድ በትዳራችን፣ በአገልግሎታችን፣ በስራችን፣ በኢኮኖሚያችን በሚመጣበት ሰዓት ሂድ ብለን ማሸነፍ እንችላለን። ይሄ ስልጣን የተሰጠው ደቀ መዛሙርት ለሆኑ ሰዎች ብቻ ነው። ኢየሱስ ክርስቶስ ለነሱ ብቻ እንደሰጣቸው የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። እኔ በጸጋው ነው የምኖረው ካልን ሌላውን ነገር ማድረግ የማንችል ከሆነ፣ ትእዛዞቹን የማንጠብቅ ከሆነ፣ በተለይ ለጸሎት ቅድሚያ የማንሰጥ ከሆነ እሱ በጣም አስቸጋሪ ነገር ይሆናል። ለመሆኑ ጸሎት ማለት ምን ማለት ነው? በዚህ በሁለትዮሽ ግንኙነት ውስጥ ጸሎት ምንድን ነው? በእኛ ህይወት ውስጥ የሚሰራውና የሚያደርገው ነገር ምንድን ነው የሚለውን እሱን ፈጠን ፈጠን ብለን ለመመልከት እንሞክራለን። የመጀመሪያው ጸሎት የጌታን ጸጋ ለማግኘት ቁልፍ ነው። የጌታን ጸጋ ለማግኘት ምንድን ነው? ቁልፍ ነው። ሐዋርያው ጳውሎስ በጻፋቸው መልእክቶች ሁሉ ላይ ስለ ጌታ ጸጋ ተናግሯል። ጳውሎስ አዋቂ ሆኖ በሁሉም ነገር በመንፈሳዊ ህይወቱ ቢሆን፣ በእውቀቱ ቢሆን፣ በማንኛውም በአገልግሎቱ ቢሆን ለመሰዋት እንኳን ፈቃደኛ በመሆኑ በጣም በጣም መንፈሳዊ ተብሎ የሚጠራ ሰው ነው። በምድር በነበረበት ጊዜ በሰማይ ያለውን ነገር ሁሉ ለማየት እድል ያገኘ ሰው ነው። ስለዚህ ጸሎት ምንድን ነው ስንል የጌታን ጸጋ ለማግኘት ቁልፍ የሆነ ነገር ነው። አንድ ሰው የጌታ ጸጋ ከበዛለት አሸናፊ ነው የሚሆነው። የጌታ ጸጋ ከበዛለት ሁል ጊዜ ይቆማል። እውነትንና የእግዚአብሔር የሆነውንም ነገር ደግሞ ለሌሎች ሰዎች ምን ያደርጋል? ያካፍላል። ሁለተኛው ጸሎት እውቀትን የምናገኝበት አንደኛው መንገድ ነው። እውቀትን የምናገኝበት በያዕቆብ ምዕራፍ 1:5 ላይ ስለምን ይናገራል? ስለ እውቀት ይናገራል። ስለ እውቀት የምትጽፉ ሰዎች ካላችሁ ነው የምናገረው። ያዕቆብ ምዕራፍ 1:5 ላይ እንደዚሁም ደግሞ በኢሳይያስ ምዕራፍ 6 ላይ ሁሉንም ብንመለከት እዛ ቦታ ላይ ስለ እውቀት የተነገረ ነገር አለ። ወገኖቼ በዚህ ምድር ላይ እንደ አማኝ በምንኖርበት ሰዓት ከሚያስፈልጉን ነገሮች መካከል አንደኛው እውቀት ነው። ምን አይነት ዕውቀት? መንፈሳዊ የሆነ ዕውቀት። ምን አይነት ዕውቀት? የእግዚአብሔር ሐሳብ ያለበት ዕውቀት። ምን አይነት ዕውቀት? የእግዚአብሔርን ፈቃድ የምናደርግበት ዕውቀት። ዕውቀት በጣም አስፈላጊ ነገር ነው። ዕውቀት መንፈሳዊ የሆነ ነገር ነው። ከእግዚአብሔር ጋር አብሮ ሲያያዝ እግዚአብሔር ሲሰጠን ታውቃላችሁ። ዛሬ እግዚአብሔር የሌላቸው በጣም ትልልቅ የሚባሉ ሰዎች ያላቸው ዕውቀት ከመንፈሳዊ ሰዎች ያነሰ ነው የሚሆነው። ምክንያቱም የሚረሳና የሚጠፋ ነገር ነው። መንፈሳዊ የሆነ ነገር አይደለም። ለራሳቸው የሚመቻቸው የሚሆነውን ነገር ነው የሚያደርጉት። ይሄ ማለት ግን ትምህርት ቤት ገብተን አንማርም ማለት አይደለም። በዛ ውስጥም እግዚአብሔር ለሰዎች የሚሰጠው መልካም የሆኑ ነገሮችም እንኳን ሊኖሩ እንደሚችሉ ማወቅ አለብን። ደቀ መዛሙርት ድሮ ነበሩ አሁን ግን የሉም አይባልም። ደረጃቸው ይለያያል እንጂ ሁል ጊዜ ደቀ መዝሙር የሚሆኑ ሰዎች በምድር ላይ አሉ። እኛ ከአስራ ሁለቱ ጋር አብረን የምንቆጠር ደቀ መዛሙርት አይደለንም። እነሱ ፊት ነው የሚሆኑት። ከነሱ በኋላ ደግሞ የሚከተሉ ሌሎች አሉ። ከዛ በኋላ እኛም ደግሞ ደረጃችን በሚፈቅድልን መሰረትም ደግሞ ምን እንሆናለን? ደቀ መዝሙር ተብለን እንጠራለን። ጸሎት በሶስተኛ ደረጃ ከኃጢአት የሚያነጻ መንገድ ነው። ጸሎት ከኃጢአት የሚያነጻ ምንድነው? መንገድ ነው። በመዝሙር 51 ቁጥር 2 ላይ ሄደን በምንመለከትበት ሰዓት ዳዊት የጸለየውን ጸሎት ነው እዛ ቦታ ላይ የምንመለከተው። የጸለየውን ጸሎት ዳዊት መልካም ሰው ነበረ፣ ግን አንድ ቀን ደግሞ ወደቀ። እኛም አንድ ቀን ጥሩ፣ አንድ ቀን ደግሞ እንደምንወድቅ ማለት ነው። አንድ ቀን በጣም ዝምተኛ፣ ሌላ ቀን ደግሞ ሌላ የማይገባ ነገር የምናደርግ ነን። ከክርስቶስ ጋር አብሮ የነበሩትን ሰዎች በምንመለከትበት ሰዓት የማይሆን የማይገባ ነገር አድርገዋል። ዳዊት በመዝሙሩ በአምልኮ በጣም የሚወደድ ሰው ነው። የጻፈውን በምንመለከትበት ሰዓት በጣም እንባረካለን። በአካልማ ብናገኘው የበለጠ ደግሞ ደስተኛ እንሆን ነበር። ይሄ ዳዊት ብዙ የዘመረ፣ ብዙ ያመለከ፣ ብዙ መንፈሳዊ ነገር ያደረገ ሰው አንድ ቀን ምን ሆነ? ወደቀ። በኃጢአት ወደቀ። በዚያን ጊዜ ግን ያንን ጥፋቱን ሸፍኖ እንደ እውነተኛ ሰው ለመኖር አልፈለገም ነበር። እዛ ጸሎቱ ላይ የምንመለከተው ነገር ይሄንን ነው። እርሱ በቃሉ እርሱ በምህረቱ ምንም ያደርግ የሚያነጻ ነው፣ ከኃጢአት ውስጥ የሚያወጣ ነው እያለ በጣም ብዙ ዝማሬዎችን በዛ ውስጥ ይናገር ነበር። አራተኛው ጸሎት አሸናፊነትን የሚያጎናጽፈን ኃይል ነው። አሸናፊነትን እኔ ብዙ ጊዜ ወደ ዘመዶቼ አካባቢ በሚሄድበት ሰዓት አብዛኛውን ነገር የምናወራው ስለ መንፈሳዊ ነገር ነው። አብዛኛውን ነገር እኔ ጀምሬ ሳይሆን እነሱ ጀምረው ብቻ መንፈሳዊ ነገር ነው የምናወራው። አንዳንዶቹ እንደ ጅል ያዩኛል። አንዳንዶቹ ደግሞ በቃ የሚሄድበት ቦታ ስላጣ ነው እዛ አለ አይደለም ቤተ ክርስቲያን የሚሆነው ብለው ይናገራሉ። አንዳንዶቹ ደግሞ እባክኛንም ደግሞ ውሰደን ብለው ወስጃቸው ጌታን እየተቀበሉ ብዙዎች አሉ። አንድ በጣም የምቀርባት ከዘመድ ውስጥ በጣም የምቀርባት አንደኛዋ እህቴ በጣም ግልጽ የሆነ ጥያቄዎችን ትጠይቀኝ ነበር። ግልጽ የሆነ መጠጥ አትጠጣም ወይ ተደብቀ? እንደገናም ደግሞ ሌላም ነገር አታደርግም ወይ? ለመናገር በጣም አስቸጋሪ ስለሆነ ነው። እንደው ተደብቀ እንትን የምታደርግበት ነገር የለም ወይ? ጉድ ጉድ የምትልበት እና አላምንህም ትትለኛለች። አላምንህም ትትለኛለች። ወይ አንቺ መብትሽ ነው፣ እኔ ደግሞ እውነቱን ነው የምነግርሽ ላታል። የሚገርማችሁ ነገር ጌታን ተቀበለችና እሷም እና ውጭ ሀገር ነው ያለችው። ሁልጊዜ በምንገናኝበት ሰዓት ኦ እንደ እግዚአብሔር እኮ ያለ ማንም የለም፣ እግዚአብሔር ከዚህ ነገር እንደዚህ አደረገኝ፣ ታስታውሳለህ ድሮ የምልህን ነገር ሁልጊዜ ብላ ትናገር ነበር። ወገኖቼ ኃጢአትን ማሸነፍ እንችላለን። ኃጢአትን አታሸንፉም ብሎ ጌታ ኢየሱስ ክርስቶስ አልተናገረም። ግን በምድር ላይ ስንኖር ሁል ጊዜ ምን አለብን? ፈተና አለብን። ፈተና አለብን። ዳዊት በዚህ በመዝሙር 119 ቁጥር 8 ላይ በሚናገርበት ሰዓት የጌታን ቃል ከማብራት ጋር አያይዞ እግዚአብሔር የሚረዳ እግዚአብሔር አሸናፊነትን የሚያጎናጽፍ እንደሆነ በመዝሙሩ ይናገር ነበር። ዛሬም ኃይል ልናገኝ እንችላለን። መቼ ነው ይሄንን ነገር የምናገኘው ስንል የደቀ መዝሙር መንገድ የሆነውን ትርጉሞቹን ከዚህ ቀደም የተመለከትናቸውን በዛ ሁኔታ ውስጥ የምንሆን ከሆነ ምን እንሆናለን? እኛ አሸናፊዎች እንሆናለን። አሸናፊ ብቻ ሳይሆን ከአሸናፊም ትበልጣላችሁ ብሎ አዲስ ኪዳን ይሄን ነገር ይነግረናል። ከአሸናፊዎች እንበልጣለን። የሚያሸንፈን ኃጢአት አለ፣ ግን ከሱ ደግሞ የሚበልጥ ኃይል ደግሞ አለን። መጽሐፍ ቅዱስ ይሄንን ነገር ስለሚናገር ወደዛ እውነት ወደ ሆነው ነገር እንድንሄድ ያስፈልጋል። አምስተኛው የጌታን ቃል የሚያበራልን ነገር ምንድን ነው ቢባል አንደኛው ጸሎት ነው። የጌታ ቃል እንዲበራልን እንፈልጋለን። አንዳንድ ጊዜ የተለያዩ መጽሐፎችም እንኳን ፈትሸን ልናውቀው የምንችለው ነገር ላይኖር ይችላል። ግን ወደ እግዚአብሔር ፊት ተንበርክከን የደቀ መዝሙር ሕይወትን በምንኖርበት ሰዓት ይሄ ጸሎት የጌታ የሆነውን ቃል ያበራልናል። ቅድም የሰጠኋችሁ መዝሙር 119 ቁጥር 18 ላይ ስለዛ ነገር ነው የሚናገረው። ዳዊት ከወደቀ በኋላ ብዙ አይነት ነገር ካጋጠመ በኋላ ምን አለ? እዚህ ቦታ ላይ የእግዚአብሔር ቃል የበራለት በሚሄድበት መንገዱ ሁሉ የሚከተለው ምስጢርን ያገኘበት ነገር እንደሆነ ይናገራል። ጸሎት ዋነኛ አስፈላጊ የሆነ ነገር ነው። ድል እንድንነሳ የበላይ እንድንሆን መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ቃል እንዲበራልን ምን ማድረግ ያስፈልጋል? እውነተኛ ጸሎት ማድረግ ያስፈልጋል። መጽሐፍ ቅዱስን ለረጅም ጊዜ አንብበን ሊሆን ይችላል። አንድ የታወቁ ሰው ለዘጠና ዓመት አካባቢ መጽሐፍ ቅዱስን ያነበቡ ሰውዬ አንድ ጊዜ ሲናገሩ ምን አሉ? መጽሐፍ ቅዱስን ጨርሼ አላነበብኩም አሉ። ይሄንን የሚሉት በየቀኑ መጽሐፍ ቅዱስን አላነበብኩም ማለታቸው ሳይሆን መጽሐፍ ቅዱስ ውስጥ ያለውን ሁሉን ነገር ምን ማድረግ ያንን መግለጽ አልችልም፣ ከማውቀው ይልቅ የማላውቀው ነገር ይበልጣል አሉ። ወገኖቼ ማንም ሰው የመጽሐፍ ቅዱስ አዋቂ አይደለም። ሁላችን ግን የመጽሐፍ ቅዱስ ተማሪዎች ነን። ልንሳሳት እንችላለን። አንዳንድ ጊዜ በመጽሐፍ ቅዱስ ላይ ያለውን ትርጉም ልንሳሳት እንችል ይሆናል። የሚሳሳቱ በጣም ብዙ ሰዎች አሉ። እኔም እሳሳታለሁ። ሆኖም ግን የእግዚአብሔርን ቃል ግራጁዌት ማድረግ አንችልም። እኔ እንደማስበው ምናልባት ተሳስቼ ሊሆን ይችላል፣ በመጽሐፍ ቅዱስም የተጻፈ ነው ብዬ አምናለሁኝ። ወደ መንግሥተ ሰማያት በምንሄድበት ሰዓት አብረን ከምናደርጋቸው ነገሮች መካከል አብዛኛው ከመጽሐፍ ቅዱስ ውስጥ ያሉት ሐሳቦች ናቸው ብዬ አስባለሁኝ። ሰባተኛ፣ ጸሎት ማለት አንደበታችንን ለመግታት ኃይል የሚሰጠን ነገር ነው። አንደበታችንን ለመግታት ወገኖች፣ አንደበት አለኝ ብለን የፈለግነውን ነገር መናገር አንችልም። ትልልቅ ሰዎችን ተዉ፣ ልጆቻችንንም እንኳን ቢሆን የማይገባ ቃል ልንናገር አይገባንም። አንዳንድ ጊዜ ሊያመልጠን ይችል ይሆናል፣ ወይ ደግሞ ተበሳጭተን ያልሆነ ነገር ልንናገር እንችል ይሆናል። ያንን ነገር መጥፎ መሆኑን ካወቅን ወዲያውኑ በንስሐ ማስተካከል ያስፈልጋል። ልጆችም ቢሆኑ አንድ ሰው አለ፣ በጣም የእግዚአብሔር ሰው፣ ለብዙ ነገር ምሳሌ የሚሆን ሰው፣ በብዙ ረሃብ